ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ረቡ መጋቢት 6 2015 ዓ.ም ዝግጅታችን ጀመረ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ አዲስ አበባ ላይ ከጠቅላይ ሚኒስትር አብይ አህመድና ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ተገናኝተው ተወያይተዋል።
ብዙ የሚሰራ ስራ አለ። ከሁሉም ቅድሚያ የሚሰጠው ጉዳይ ግን በሰሜን የዘለቀውን ሰላም ማስጠበቅና ወደፊት የሚኖረንን ግንኙነት ማጠናከር ነው።
ብሊንከን ካደረጉት ንግግር የተቀነጨበው ነው የሰማችሁት። የውጭ ጉዳይ ሚኒስትሩ ጉዞ ላይ ያተኮሩ የተለያዩ ዘገባዎችን አሰናድተናል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየሁ ገበያው አብረውን ያመሻሉ። ፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ሁኑ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከጠቅላይ ሚኒስትር አብይ አህመድ ጋር ዛሬ ተገናኝተው በሰሜን ኢትዮጵያ ጦርነት ላይ በተሳተፉ ሁሉም ወገኖች ለተፈጸሙ አሰቃቂ ድርጊቶች ተጠያቂነት እንደሚያስፈልግ መነጋገራቸውን የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ አስታውቋል። መሪዎቹ አካታችና ሁሉን አቀፍ የሽግግር ፍትህ ሊኖር እንደሚገባም መወያየታቸው ተገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ኢትዮጵያ ለሚያስፈልጋት የሰብአዊ እርዳታ የሚውል 331 ሚሊዮን ዶላር እንደምትሰጥ ዛሬ አስታውቀዋል። ብሊንከን በቆይታቸው ከኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ተገናኝተው ተወያይተዋል። አድማጮች፣ የዚህን ዜና ዝርዝር በአብይ ርዕስ ዘገባችን ይዘን እንመለሳለን። በሶማሊያ በአልሻባብ ታጣቂዎች ላይ የሞት ቅጣት ተፈጸመ። ሶማሊያ ውስጥ ሐኪምና ወታደር መስለው በመንቀሳቀስ ጥቃት በማድረስ በጦር ፍርድ ቤት የተፈረደባቸው 3 የአልሻባብ ታጣቂዎች የሞት ቅጣት ተፈጽሞባቸዋል። ከሞቃዲሾ አህመድ መሐመድ ያጠናቀረውን ዘገባ ቆንጅት ታየ ታቀርበዋለች።
የሶማሊያ የጦር ፍርድ ቤት ይግባኝ ሰሚ ችሎት ሐኪምና ወታደር መስለው የተንቀሳቀሱ ሞቃዲሾ ውስጥ በቦምብና በጥይት ጥቃት ሲያደርሱ የነበሩ የአልሸባብ ታጣቂዎች ናቸው ያላቸው 3 ሰዎች ላይ የወሰነባቸው የሞት ቅጣት ዛሬ ረቡዕ ተፈጽሟል። ፍርድ ቤቱ እንዳለው የ38 ዓመቱ መሐመድ አብዲ ኑር የተለያዩ የሐሰት ስሞችና መታወቂያዎች ይጠቀም ነበር። ዶክተር ፋናን የሚባል የነርቭ ሐኪም ነኝ ብሎ የቀረበበትም ጊዜ እንደነበረ ነው ፍርድ ቤቱ የተናገረው። እንደ አውሮፓውያን አቆጣጠር በ2021 ሞቃዲሾ ውስጥ በሚገኙ 2 የምግብ ቤቶች ቦምብ አፈንድቶ 20 ሰዎች ገድሏል። ከሞቃዲሾ ወጣ ብሎ በሚገኝ የኳስ ሜዳ ደግሞ 2 ሰዎች መግደሉን፣ ባለፈው የካቲት የተፈጸመ አንድ ወታደር የተገደለበት አጥፍቶ ጠፊ የቦምብ ጥቃት ውስጥም እጁ እንዳለበት ነው ፍርድ ቤቱ የተናገረው። ሙሚን ሁሴን አብዱላሂ የጦር ፍርድ ቤቱ ምክትል አቃቢ ሕግ ናቸው። መሐመድ ጂሮ አብዱሌ አብኮ በቅጽል ስሙ ቢማሎ እና ሸሪፍ መሐመድ አያንሌ በዛሬው ዕለት ቅጣቱ እንደተፈጸመባቸውን የገለጹት ቢማሎ እንደ አውሮፓውያን አቆጣጠር በ2019 ሞቃዲሾ ውስጥ የሚገኝ ምግብ ቤት ውስጥ የጦር ሰራዊት የመቶ አለቃ መስሎ ገብቶ በቦምብ 11 ሰዎች መግደሉን እና ባለፈው ዓመት ደግሞ በሞቃዲሾ አውሮፕላን ጣቢያ አንድ ወታደር በተገደለበት የአልሸባብ ጥቃት ተሳትፏል ተብሎ ተወንጅሏል። ሶስተኛው የ53 ዓመቱ አያንሌ ደግሞ በሶማሊያ የጦር ኃይል ውስጥ በሻምበልነት እያገለገልኩ ነኝ ቢልም የጦር ኃይሉ አስተባብሏል። ሞቃዲሾ በሚገኝ የገበያ አዳራሽ የቦምብ ጥቃት አድርሶ 16 ሰዎች ሲገድል 38 ሰዎች እንዳቆሰለ ነው ፍርድ ቤቱ የተናገረው። ከአንድ ሳምንት በፊት ፑንትላንድ ውስጥ 13 ያልሸባብና የእስላማዊ መንግስት ቡድን ታጣቂዎች የሞት ቅጣት እንደተፈጸመባቸው ይታወሳል። የጦር ፍርድ ቤቱ በአምስት የሀገሪቱ ወታደሮች ላይም የሞት ቅጣት ውሳኔ አስተላልፏል።
በጂሃድስቶች ጥቃት ስር ያለችው ኒጀር ባለፈው ሳምንት 30 የቦኮ ሐራም ታጣቂ ቡድን አባላትን መግደሏን አስታወቀች። ወደ አጎራባች አገር ናይጄሪያ 960 የሚደርሱ አብዛኞቹ ሴቶችና ህጻናት ያሉበት የቡድኑ ተከታዮችም በናይጄሪያ ጦር በቁጥጥር ስር መዋላቸው ተነግሯል። እንደ አውሮፓ አቆጣጠር ከ2009 ጀምሮ ቦኮ ሐራም ባደረሰው ጥቃት ከ40,000 በላይ ሰዎችን ሲገድል ወደ 2 ሚሊዮን የሚጠጉትን ደግሞ እንዲፈናቀሉ ማድረጉን ከተባበሩት መንግስታት ድርጅት የተገኘው መረጃ ያመለክታል። የአፍሪካና የፈረንሳይን ግንኙነት ወደ ነበረበት ለመመለስ ለሚያደርጉት ጥረት የፈረንሳይ ፕሬዚደንት ኢማኑኤል ማክሮን በዚህ ዓመት በአራት የማዕከላዊ አፍሪካ ሀገሮች ያደረጉት ጉብኝት የተለያየ ስሜት መፍጠሩ ተነገረ። ፕሬዚደንት ማክሮን ባለፈው መጋቢት ወር ውስጥ በማዕከላዊ አፍሪካ በዲሞክራቲክ ሪፐብሊክ ኮንጎ፣ ጋቦን እና አንጎላን ቢጎበኙም ሁሉም እንደተፈለገው በቀላሉ የተጠናቀቀላቸው አለመሆኑ ተገልጿል። ማክሮን ባለፈው የካቲት አፍሪካን አስመልክቶ ያወጡት ፖሊሲ በአህጉሪቱ ያሰማሩትን የጦር ኃይል በመቀነስ በመከባበር ላይ የተመሰረተ ሚዛናዊ ግንኙነት መፍጠር የሚል ነበር። ፈረንሳይ በአፍሪካ ብቻ ሳይሆን በመላው አውሮፓ የሚኖራት ተጽዕኖ የዩክሬኑን ጦርነትና ከባህር ማዶ እያደገ በመጣው የሩሲያ ተጽዕኖ ሳቢያ እጅግ ተለዋዋጭ በሆነው ዓለም አስቸጋሪ መሆኑን ተመልክተዋል። ማክሮን አውሮፓ ራሱን የቻለ የመከላከያ ኃይል ይኑራት በሚል ያራመዱት ሐሳብም ብዙም ያልተሳካላቸው መሆኑን ተቺዎች ይናገራሉ። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዩናይትድ ስቴትስ ትልቅ የሰው አልባ አውሮፕላን ድሮን ጋር በጥቁር ባህር ሰማይ ላይ የተጋጨው የሩሲያ ተዋጊ ጀት ብዙም ያልተለመደና አደገኛ መሆኑ የዩናይትድ ስቴትስ ዲፕሎማቶችን ቁጣ መቀስቀሱ ተነገረ። የዩናይትድ ስቴትስ እና የሩሲያ ባለስልጣናት እንዲህ ባለው የኤምኪው 9 ሬፐር ድሮን እና በሩሲያ ኤስዩ 27 ተዋጊ ጀት መካከል ስለተፈጠረው ግጭት እርስ በርስ እየተወነጃጀሉ መሆኑ ተነግሯል። በዩናይትድ ስቴትስ የሩሲያ አምባሳደር አናቶሊ አንቶኖቭ ግን ሩሲያ ግጭት እየፈለገች አይደለም ሲሉ ተናግረዋል። የዩናይትድ ስቴትስ መከላከያ ሚኒስቴር ፔንታገን ቃል አቀባይ ብርጋዴር ጄኔራል ፓት ሬደር የሩሲያ ተዋጊ ጀቶች ኤምኪው 9 ወደ ተባለው ድሮን ሰው አልባ አውሮፕላን አካል ተጠግተው ጉዳት ማድረሳቸው ነው ብለዋል። በሩሲያ ተዋጊ አውሮፕላንም ላይ ጉዳት ሳይደርስ እንደማይቀር እንገምታለን ሲሉም ጄኔራሉ ተናግረዋል። የደረሰው ክስተት በሞስኮ የዩክሬን ጦርነት ላይ ውጥረት ፈጥሯል። ከቀዝቃዛው ጦርነት በኋላ የዩናይትድ ስቴትስ ሰው አልባ አውሮፕላን በሩሲያ የጦር አውሮፕላን ተመቶ ሲወድቅ ይህ የመጀመሪያው መሆኑም ተመልክቷል። በመጨረሻም የአርጀንቲና ዓመታዊ የዋጋ ግሽበት ከ1983 ጀምሮ ለመጀመሪያ ጊዜ ከ100% በላይ መድረሱ ተነገረ። የመንግስታቱ ስታቲስቲክስ ባለስልጣን ትናንት ባወጣው መረጃ እንዳስታወቀው የየካቲት ወር የዋጋ ግሽበት 102.5% በላይ በመድረስ ከዓለም ትልቁ የዋጋ ግሽበት ማስመዝገቡን አስታውቋል። ዘገባዎች እንዳመለከቱት የዋጋ ግሽበቱን ለመቆጣጠር የአርጀንቲና ፕሬዝደንት አልቤርቶ ፈርናንዴዝ ምግብና ሸቀጦች ላይ የዋጋ ገደብ ቢያስቀምጡም መሰረታዊ ምክንያቶቹ በርካታ ሊሆኑ እንደሚችሉ ተነግረዋል። ከነዚህ መካከል በማዕከላዊ ባንኩ በገበያ መካከል እንዲዘዋወር የተደረገው ከፍተኛ የገንዘብ መጠን አንዱ ነው። እየተባባሰ ያለው የሙቀት ማዕበልና እሱንም ተከትሎ የታየው ድርቅ በርካታ ሰብሎችን በማውደሙ ወደ ውጭ በሚላኩ የግብርና ምርቶች ላይ ተጽዕኖ በመፍጠሩ እንደሆነም ተጠቅሷል። ከፍተኛው የዋጋ ግሽበት ደቡብ አሜሪካዊቷን አገር በተራዘመ የኢኮኖሚ ቀውስ ውስጥ እንድትገባ የሚያደርጋት መሆኑም ተነግረዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡዕ መጋቢት 6 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ መከታተል ትችላላችሁ። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባ እንለፍ። በኢትዮጵያ ይፋዊ ጉብኝት እያደረጉ የሚገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ከጠቅላይ ሚኒስትር አብይ አህመድና ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ተገናኝተው በኢትዮጵያ የተለያዩ አካባቢዎች ስላሉ ግጭቶች፣ የሰላም ሂደቶችና ሰብአዊ እርዳታ አቅርቦት ዙሪያ ተወያይተዋል። ኢትዮጵያ ለሰብአዊ እርዳታ የሚውል በኢትዮጵያ ለሚያስፈልጋት የሰብአዊ እርዳታ የሚውል 331 ሚሊዮን ዶላር እንደምትሰጥም ይፋ አድርገዋል። ተጨማሪ ዘገባ አለን። በኢትዮጵያና በኒጀር ለሚያደርጉት ጉዞ ሰኞ ዕለት ሜሪላንድ ግዛት ከሚገኘው የአሜሪካ ወታደራዊ ተቋም ተነስተው ጉዟቸውን የጀመሩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በዛሬው ዕለት ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው በሰሜን ኢትዮጵያ ስላለው የሰላም ስምምነት ትግበራ ሂደት፣ በኦሮሚያ ክልል የሚካሄዱ ግጭቶችና የሰብአዊ መብት ጥሰቶች ዙሪያ ተወያይተዋል። የአሜሪካ የውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ በሰሜን ኢትዮጵያው ጦርነት ላይ በተሳተፉ ሁሉም ወገኖች ለተፈጸሙ አሰቃቂ ድርጊቶች ተጠያቂነት እንደሚያስፈልግ መሪዎቹ መነጋገራቸውንና አካታችና ሁሉን አቀፍ የሽግግር ፍትህ ሊኖር እንደሚገባ መነጋገራቸውን አስታውቋል። ከሰሜን ኢትዮጵያ በተጨማሪም በኦሮሚያ ክልል ያለው ሁኔታ እያሳሰባቸው መሆኑን ለጠቅላይ ሚኒስትር አብይ የገለጹት ብሊንከን ችግሩን በውይይት መፍታት እንደሚያስፈልግ አስረግጠው መናገራቸውን የውጭ ጉዳይ ሚኒስትሩ ቃል አቀባይ ኔድ ፕራይስ በመግለጫቸው አስታውቀዋል። የኢትዮጵያ መንግስት ከዩናይትድ ስቴትስ ያገኘ የነበረው የኢኮኖሚና ሌሎች እርዳታዎች እንዲመለሱ ለማድረግ ዝግጁ ቢሆንም መንግስት በግጭቱ ወቅት በሁሉም ወገኖች የተፈጸሙትን ሰፊ የሰብአዊ መብት ጥሰቶች እንዴት ሊፈታው እንደሚችል ስጋት አለ። ብሊንከን ከኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋርም አዲስ አበባ ላይ የተገናኙ ሲሆን ውይይታቸውን ከማካሄዳቸው በፊት በጋራ የኢትዮጵያን ባህላዊ ቡና ሲጠጡ ታይተዋል።
It's very, very good to be back in Africa, especially to be in Ethiopia.
ወደ አፍሪካ መመለስ በጣም ደስ የሚል ነገር ነው። በተለይ ደግሞ በኢትዮጵያ በሰሜኑ ክፍል የታየው ሰላም ዘላቂ ሆኖ ወደፊት እየተራመደ ባለበት በዚህ አስፈላጊ ወቅት በዚህና ሌሎች አብረን የምንሰራባቸው እርሶም እንደተናገሩት በኢትዮጵያና በዩናይትድ ስቴትስ መካከል ያለውን ግንኙነት የሚያጠናክሩ በርካታ ጉዳዮች ዙሪያም ከእርሶና ከጠቅላይ ሚኒስትሩ ጋር ለመነጋገር በጉጉት እጠብቃለሁ።
ብሊንከን በንግግራቸው የጠቀሱት የሰላም ስምምነት በኢትዮጵያ ሰሜናዊ ክፍል በሚገኘው የትግራይ ክልል የተካሄደውን ግጭት ለማስቆም ባለፈው ዓመት የተደረሰውን የሰላም ስምምነት ነው። አክለውም ይህን ሰላም የማስጠበቁ ስራ ትልቅ ትኩረት ሊሰጠው እንደሚገባ ገልጸዋል።
ብዙ የሚሰራ ስራ አለ። ከሁሉም ቅድሚያ የሚሰጠው ጉዳይ ግን በሰሜን የዘለቀውን ሰላም ማስጠበቅና ወደፊት የሚኖረንን ግንኙነት ማጠናከር ነው።
በሁለቱ መሪዎች መካከል ዛሬ የተካሄደው ውይይት በዋናነት በሰሜን ኢትዮጵያ የተካሄደውን ጦርነት መቆም ተከትሎ የግጭት ማቆም ስምምነቱ ተግባራዊነት ዙሪያ ስለታዩ ከፍተኛ መሻሻሎች ማተኮሩን የገለጹት ፕራይስ ይህ መሻሻል የሰብአዊ እርዳታ አቅርቦትንና መሰረታዊ አገልግሎቶችን መልሶ ማቋቋምን እንደሚያጠቃልልም አመልክተዋል። በውይይቱ ላይ በኢትዮጵያ የአሜሪካ አምባሳደር ትሬሲ አን ጃኮብሰንንና በአሜሪካ የኢትዮጵያ አምባሳደር ስለሺ በቀለን ጨምሮ ሌሎች ከፍተኛ ባለስልጣናት የተገኙ ሲሆን በትግራይ ግዚያዊ ክልል አስተዳደር በሚመሰረትበት ሂደት ዙሪያም ተወያይተዋል። የኢትዮጵያ መንግስት ባወጣው መግለጫም ባለስልጣናቱ ለደረሱት ጥቃቶች ተጠያቂነትና መፍትሄ ማምጣት የሚያስችል የሽግግር ፍትህ ፖሊሲ ዙሪያ መወያየታቸውን ገልጿል። የውጭ ጉዳይ ሚኒስትር ብሊንከን ከጠቅላይ ሚኒስትሩ ጋር ካደረጉት ውይይት በኋላ ዩናይትድ ስቴትስ ኢትዮጵያ ለሚያስፈልጋት የሰብአዊ እርዳታ የሚውል 331 ሚሊዮን ዶላር እንደምትሰጥ ዛሬ አስታውቀዋል። የገንዘብ ድጋፉ በኢትዮጵያ በግጭት በድርቅና በምግብ እጦት ለተፈናቀሉ እንዲሁም ለተጎዱ ዜጎች ህይወት አድን ድጋፍ ለማድረግ እንደሚውልም ገልጸዋል። ከተጠቀሰው ገንዘብ 12 ሚሊዮን ዶላር የሚሆነው በውጭ ጉዳይ ሚኒስቴር የህዝብ የስደተኞችና የፍልሰት ቢሮ በኩል የሚሰጥ ሲሆን ከ319 ሚሊዮን ዶላር በላይ የሚሆነው ደግሞ በዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ወይም ዩኤስኤድ በኩል የሚሰጥ ይሆናል። ይህም አሜሪካ እንደ አውሮፓውያን አቆጣጠር በ2023 በቀጠናው ለሰብአዊ እርዳታ እንዲውል የምትሰጠውን እርዳታ ወደ 780 ሚሊዮን የአሜሪካን ዶላር ከፍ እንደሚያደርገው የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ አመልክቷል። የገንዘብ እርዳታውን ይፋ መደረግ አስመልክቶ ዩኤስኤድ ባወጣው መግለጫ ለስድስተኛ ተከታታይ ወቅት ዝናብ ባለመጣሉ በደቡብና ደቡብ ምስራቅ ኢትዮጵያ እየከፋ የሄደው ድርቅና በተለያዩ የኢትዮጵያ አካባቢዎች ያለው የጸጥታ ችግር ከ20 ሚሊዮን በላይ ሰዎችን አስቸኳይ እርዳታ ፈላጊ እንዳደረጋቸው ገልጾ ገንዘቡ በመላው ኢትዮጵያ የሚገኙ ከ5 ሚሊዮን በላይ ሰዎች እጅግ አስፈላጊ የሆኑ እርዳታዎችን ለመስጠት እንደሚያስችል አስታውቋል። ዩናይትድ ስቴትስ በኢትዮጵያ ውስጥ ትልቁን የሰብአዊ እርዳታ አቅራቢ ሀገር መሆኗን ያመለከተው የውጭ ጉዳይ ሚኒስቴር መግለጫ አዲስ ይፋ የተደረገው የእርዳታ ገንዘብ በዩናይትድ ስቴትስና በአፍሪካ መካከል ያለውን አጋርነት የበለጠ እንደሚያጠናክረው ጨምሮ አስታውቋል። ብሊንከን በኢትዮጵያ በሚያደርጉት ቆይታ ከፌደራል መንግስት ባለስልጣናት በተጨማሪ ከትግራይ ክልል ባለስልጣናት ጋር አዲስ አበባ ላይ ለመገናኘት እቅድ ይዘዋል። በቀጣይ ወደ ኒጀር በሚያደርጉት ጉዞም በአካባቢው በሚገኙ ከእስላማዊ መንግስት ጋር ግንኙነት ያላቸው ቡድኖች ላይ ያነጣጠረውን የአሜሪካ ወታደራዊ ዘመቻ ያስተናገደችውን ሀገር በመጎብኘት የመጀመሪያው የውጭ ጉዳይ ሚኒስትር ይሆናሉ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከሲቪል ማህበረሰብ አባላት ጋርም ዛሬ ተገናኝተዋል። ይህንን የዛሬውን አጠቃላይ ውሏቸውን በተመለከተም ለጋዜጠኞች መግለጫ ሰጥተዋል። ዘጋቢዎቻችን ኬኔዲ አባተና እስክንድር ፍሬው በዚህ መግለጫ ላይ ተገኝተው ነበረ። ጽዮን ግርማ እስክንድር ፍሬውን በስልክ አግኝታ ስለ መግለጫው አጠቃላይ ሀሳቦች አነጋግራለች።
እንደምናመሸ እስክንድር።
እንደምናመሸሽ ጽዮን።
እስክንድር እንግዲህ በቀጥታ ወደ ጥያቄ ልግባና ሰዓታችንን ማጠራጠር ያለ ስለሆነ ያለን ዛሬ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የኢትዮጵያ ቆይታቸውን በተመለከተ ማምሻውን በአዲስ አበባ ዩኒቨርሲቲ መግለጫ ሰጥተዋል። ምን ምን ነጥቦች ተነሱ? እስቲ ጠቅለል አድርገህ ንገረን።
እንግዲህ አንቺም እንዳልሽው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የኢትዮጵያ ቆይታቸውን የዛሬ ቆይታቸውን አስመልክተው በተለይም በአዲስ አበባ ዩኒቨርሲቲው መኮንን አዳራሽ ጋዜጣዊ መግለጫ ሰጥተዋል። በዚህ ጋዜጣዊ መግለጫም ሀገራቸው ከኢትዮጵያ ጋር እንደዚሁም ከአፍሪካ ጋር ስላላት ግንኙነት በተለያየ ሁኔታ አንስተዋል። እሳቸው በዚሁ መግለጫ ለኢትዮጵያ አዲስ የሰብአዊ ድጋፍ የሚሆን የ331 ሚሊዮን ዶላር ይፋ ማድረጋቸውን አስታውቀዋል። ለምሳሌ በኢትዮጵያ ቆይታቸው በተለይም ደግሞ በፕሪቶሪያ ከተፈረመው የሰላም ስምምነት በኢትዮጵያ ፌዴራል መንግስትና በህወሓት መካከል ከተፈረመው ስምምነት አተገባበር አንጻር ስላደረጓቸው ውይይቶችም አንስተዋል። ውጭ ጉዳይ ሚኒስትሩ ከዚህ አንጻር አተገባበሩ ታዩ ያሏቸውን አዎንታዊ ሁኔታዎች አብራርተዋል። ከሁለቱ ተደራዳሪ ቡድኖች ማለትም ከኢትዮጵያ ፌዴራል መንግስትና ከህወሓት ቡድኖች መሪዎች ጋር ተገናኝተው መወያየታቸውንም እንደዚሁ ገልጸዋል። ሲሆን እንደዚሁም እንግዲህ ውጭ ጉዳይ ሚኒስትሩ ከኢትዮጵያ በተጨማሪ ከአፍሪካ ጋር ስላላት ግንኙነት ሀገራቸው ስላላት ግንኙነትም ጠቃቅሰዋል። ከዚህ አንጻር አፍሪካ በዓለም አቀፍ ተቋማት በ20 እንደዚሁም በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት እንድትወከል አገራቸው ስላላት ድጋፍም እንደዚሁ አንስተው ተናግረዋል። እነዚህ የመሳሰሉ ጉዳዮች የተነሱበት ነው የአሁኑ ጋዜጣዊ መግለጫ ሲሆን፣
በጣም አመሰግናለሁ እስክንድር። ከጋዜጠኞች ጥያቄና መልሶች ነበሩ በተወሰነ መልኩ በቮይስ ኦፍ አሜሪካ ወይም በአሜሪካ ድምጽ የፌስቡክ ገጽ ላይ በቀጥታ ስርጭት ለማስተላለፍ ሞክረናል። የተወሰነ የድምጽና ምስል ጥራት ችግር ቢኖረውም በዛ ላይ የተነሱ ጥያቄዎች አሉ እና ዋና ዋና የሚባሉ ጥያቄዎችና የተሰጡ መልሶችን በጥቂቱ ዳስልን።
ጥያቄዎቹ ከተነሱ ጥያቄዎች መካከል የሰላም ስምምነቱ አተገባበር የተጠያቂ ሳይድ ወይም በሰሜኑ የኢትዮጵያ ጦርነት ተፈጽሟል ከሚባሉ ወንጀሎች አንጻር ስላለው ተጠያቂነት ሁኔታ የተጠየቁ ጥያቄዎች ነበሩ። ውጭ ጉዳይ ሚኒስትሩ ጠቅለል ባለ መንገድ የመለሱት በተለይ ከሰላም ስምምነቱ አተገባበር አንጻር፣ ከተጠያቂነት አንጻር እንደዚሁም በሌሎች ጉዳዮች የተነሱ ጥያቄዎች ነበሩ። እሳቸው በምላሻቸው ለምሳሌ የኤርትራ ወታደሮች አሁንም አልወጡም በሚል የተነሳውን ጥያቄ ወይም ከዛ ጋር በተያያዘ የተነሳው ጥያቄ ሰላም ስምምነቱ በፕሪቶሪያ የተፈረመው ማለት ነው በተለያዩ ደረጃዎች የተተገበረ መሆኑን ከኤርትራ ወታደሮች መውጣት አንጻርም የታዩ መሻሻሎች መኖራቸውን፣ ነገር ግን ያው ደረጃ በደረጃ የሚተገበር መሆኑን የሰላም ስምምነቱ ጠቅለል አድርገው አንስተዋል። እነዚህን የመሳሰሉ ጥያቄዎች ናቸው የተነሱት ሲሆን እና ለሌሎች መሰል ጥያቄዎችም ላይ ሰጥተዋል።
እስክንድር እንዳልኩት እንግዲህ በገደምዳም የሆነው ጥያቄና መልሶቹን ከጥራት ማንጻር ስንሰማ የነበረውና በዛ ጥያቄና መልስ ላይ ግን አገዋን በተመለከተ እንዲሁም ደግሞ የኢትዮጵያ መንግስት በቅርቡ የተመድ የሰብአዊ መብት አጣሪ ኮሚሽን ስራ እንዲቋረጥ መጠየቁን በተመለከተ የተነሱ ጥያቄዎች እንዲሁም የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሰጧቸው ምላሾች ይኖሩ ይሆን?
አንቺም እንዳልሽው ሲሆን አገዋን ወይም የአሜሪካ ለተለያዩ ሀገሮች የሰጠችውን ቀረጽ ነጻ ተጠቃሚነት የንግድ ድል በተመለከተ የተነሳ ጥያቄ ነበረ እና እሱም በተመለከተ አንቶኒ ብሊንከን ሲናገሩ የኢትዮጵያ የአገዋ ተጠቃሚነት የተቋረጠው በህጋችን መሰረት ነው። እኛ ህግ አለን። አንድ ሀገር ለዛ ተጠቃሚ ሲሆን ማሟላት ያለባቸው ነገሮች አሉ። እናም ኢትዮጵያ ውስጥ በተፈጸመው የሰብአዊ መብት ጥሰት ምክንያት በዛ መነሻ በማድረግ ነው ከህጋችን አንጻር ነው የተቋረጠው የሚል ማብራሪያ ሰጥተዋል። ነገር ግን እንደገና የመመለሱ ሁኔታ ደግሞ በዛው አንጻር እንደሚታይና ሂደት መሆኑን ነው ያብራሩት። ቀደም ሲል የጠቀሽውን የሰብአዊ መብት የተባበሩት መንግስታት ሰብአዊ መብት መርማሪዎች በተመለከተ አንቶኒ ብሊንከን በተለይ አሁን እየተሰሩ ያሉ ስራዎችን በማንሳት ነው ምላሽ የሰጡት። በተለይ ከሽግግር ፍትህ አንጻር፣ ተጠያቂነትን ከማረጋገጥ አንጻር ሁለቱም ወገኖች ማለት የሰላም ስምምነቱ የተፈራረሙት ወገኖች ማለት ነው፣ በሁለቱም ወገኖች በኩል ወንጀሎች መፈጸማቸውን ይቀበላሉ እና ያንን ማስቀጠል እና ይሄ ጥሩ ጅምር ነው እና ያንን ማስቀጠል እና ተጠያቂነትን ማረጋገጥ እንደዚሁም የሽግግር ፍትህ እንዲኖር ማድረግ አስፈላጊ መሆኑን አንስተው ነው ያብራሩት። ጽዮን፣
እስክንድር፣ የውጭ ጉዳይ ሚኒስትሩ የነገው መርሃ ግብራቸው ምን ይመስላል?
እንግዲህ ጽዮን፣ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የኢትዮጵያ ጉብኝት ሁለት ዓላማ ያለው ነው። አንደኛ ከኢትዮጵያ ሀገራቸው ከኢትዮጵያ ጋር ባላቸው ግንኙነት ላይ ያተኮረ፣ በሌላ በኩል ደግሞ ሀገራቸው ከአፍሪካ ጋር ባላት ግንኙነት ላይ ያተኮረ ነው። አዲስ አበባ እንግዲህ የአፍሪካ ህብረት መቀመጫ እንደመሆኑ ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ማህማት ጋር በነገ ዕለት ተገናኝተው እንደሚወያዩ ተናግረዋል የውጭ ጉዳይ ሚኒስትሩ። በዛ ውይይታቸውም አገራቸው ለአፍሪካ በምታደርገው ድጋፍ በተለይም የአፍሪካ ህብረትን የ2063 አጀንዳ ከመተግበር አንጻር ልታደርግ በምትችለው ድጋፍ ዙሪያ እና በሌሎችም ጉዳዮች ላይ እንደሚወያዩ ይጠበቃል። ስለዚህ የነገው መርሃ ግብራቸው ዋነኛው ማለት ነው በአፍሪካ ህብረት ኮሚሽን የሚያደርጉት ቆይታ ነው። ከሊቀመንበሩም ጋር ተገናኝተው ይነጋገራሉ። ሲሆን
በጣም አመሰግናለሁ እስክንድር። እንግዲህ ይህንኑ ሙሉን መግለጫውን የያዘውን ዘገባ በምስል አድርጋችሁ ከኬኔዲ አባተ ጋር ለአድማጭ ተመልካቾቻችን እንደምታጋሩ ባለሙሉ ተስፋ ነኝ። ለአሁኑ መልካም ምሽት።
በጣም አመሰግናለሁ።
ጽዮንና እስክንድር ለነበራቸው ቆይታ እናመሰግናለን። እንግዲህ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአፍሪካ ሁለት ሀገራት ለሚያደርጉት ጉብኝት ነው ዛሬ ከኢትዮጵያ የጀመሩት። ብሊንከን በዚህ በኢትዮጵያ ቆይታቸው ወደ 500,000 ሰዎችን ሕይወት ቀጥፏል የተባለውንና ለሁለት ዓመታት የተካሄደውን ጦርነት ማስቆም ያስቻለው ባለፈው ጥቅምት የተፈረመው የሰላም ስምምነት ትግበራ ላይ ማተኮራቸው ተገልጿል። በዚህ ዙሪያ የአሜሪካ ድምጽ የዲፕሎማሲ ጉዳዮች ዘጋቢ ሲድኒ ሴን የላከችውን ሪፖርት እንግዱ ወልዴ እንደሚከተለው ያቀርበዋል።
በዋሽንግተን ዲሲ የሂውማን ራይትስ ዎች ዲሬክተር የሆኑት ሳራ ያገር እንደሚሉት ጠቅላይ ሚኒስትር አብይ አህመድ የኢኮኖሚ እርዳታ ለማግኘትና አገሪቱ ከአሜሪካ ጋር ያላትን ግንኙነት ወደ ነበረበት መልካም ሁኔታ ለመመለስ ተስፋ ያደርጋሉ። አገሪቱ ግን አሁንም ሰላም ነች ማለት አይቻልም ባይ ናቸው ሳራ ያገር።
I'm going to suggest that it's actually not a peace as such. There is a cessation of hostilities agreement which has in fact brought some relief to the suffering of the
ሰላም ገና አልሰፈነም የሚል ሐሳብ ነው ያለኝ። በሰሜን ኢትዮጵያ በተለይም በትግራይ ያሉ ሰዎች ስቃያቸው በመጠኑ ጋብ እንዲልና የተወሰነ እርዳታ እንዲደርስ ያስቻለ የተኩስ አቁም ስምምነት ላይ ተደርሷል። የመገናኛ ስርዓቱ እየሰራ ነው። የነዳጅ ዋጋ ቀንሷል፣ የእህል ዋጋ ቀንሷል። ይሄ ሁሉ መልካም ነገር ነው። የዩናይትድ ስቴትስ መንግስት እንዲያውቅ የምፈልገው ግን አሁንም ችግር እንዳለ ነው። አሁንም በትግራይ ብቻ ሳይሆን በሌሎችም የሀገሪቱ ክፍሎች የመብት ጥሰቶች እየተፈጸሙ ናቸው።
የአምነስቲ ኢንተርናሽናሏ ኬት ሂክሰን በሳራ ያገር ሐሳብ ይስማማሉ።
We are asking that Secretary Blinken really center all of his engagements with the government of Ethiopia around human rights.
የውጭ ጉዳይ ሚኒስትር ብሊንከን ከኢትዮጵያ መንግስት ጋር በሚያደርጉት ውይይት ትኩረታቸው የሰብአዊ መብቶች ላይ እንዲሆን ነው የምንጠይቀው። የተኩስ ማቆሙ ከተፈረመ ወዲህ በሰሜኑ በትግራይ የመሻሻል ሁኔታ ብናይም የሰብአዊ ረድኤት ሰራተኞችና የሰብአዊ መብት ተቆጣጣሪዎች በመላ ሀገሪቱ መንቀሳቀስ እንዲችሉ የተሻለ ሁኔታ መፈጠር አለበት። የተሻለ ፍትህና ተጠያቂነት እንዲኖር እንሻለን። ብሊንከን በጉብኝታቸው ወቅት በእነዚህ ጉዳዮች ላይ ግፊት እንዲያደርጉ እንሻለን።
የፈረንሳይና የጀርመን የውጭ ጉዳይ ሚኒስትሮች በያዝነው የፈረንጆች ዓመት መጀመሪያ ላይ ኢትዮጵያን በጎበኙበት ወቅት ከአገሪቱ መሪዎች ጋር በመገናኘት የሰብአዊ እርዳታን በተመለከተ መክረዋል። የውጭ ጉዳይ ሚኒስትሮቹ ተጠያቂነት ሳይኖር እርቅ ሊኖር አይችልም በሚል የመብት ጥሰት ፈጻሚዎችን ለመቅጣት የሽግግር ፍትህ እንዲፈጠር ጥሪ አድርገዋል።
Ethiopia has been backsliding on democracy and freedoms across the country and abuses
ዲሞክራሲና ነጻነትን በተመለከተ ኢትዮጵያ አሁንም ወደ ኋላ እየተንሸራተተች ነው። ከዚህ በፊት ከፍተኛ ሰቆቃ በተፈጸመባቸው አካባቢዎች አሁንም የመብት ጥሰቱ ቀጥሏል። እስር፣ ግድያና ጾታን መሰረት ያደረገ ሁከት አሁንም እያየን ነው።
መፍትሄ ያላገኙ ጉዳዮች ቢኖሩም ተስፋ ግን አለ ብላለች ሲድኒ ሴይን በዘገባዋ። ባለፈው ጥቅምት የተኩስ ማቆም ከተፈረመ በኋላ ለ18 ወራት ተቋርጦ የነበረው ከአዲስ አበባ መቀሌ የሚደረገው በረራ ቀጥሏል። ይህ በእንዲህ እንዳለ የአሜሪካው የውጭ ጉዳይ ሚኒስቴር በትናንትናው ዕለት በድረ ገጹ ባወጣው መግለጫ ባለፉት 2 ዓመታት በግጭትና በድርቅ ሳቢያ ለተፈጠረው ችግር የሚውል 3.16 ቢሊዮን ዶላር፣ ኤድስን ለመከላከል 3 ቢሊዮን ዶላር፣ ለወባ መከላከያ ደግሞ 544 ሚሊዮን ዶላር፣ ለዲሞክራሲና ሰብአዊ ጉዳዮች 6.65 ሚሊዮን ዶላር አሜሪካ ለኢትዮጵያ መለገሷን አስታውቋል። አሜሪካና ኢትዮጵያ ዲፕሎማሲያዊ ግንኙነት ከጀመሩ 120 ዓመታት እንደተቆጠሩ ያስታወሰው መግለጫው ኢትዮጵያ ከምታገኘው እርዳታ አሜሪካ ትልቁን ድርሻ እንደምትሸፍን አውስቷል። የብሊንከንን ጉብኝት አስመልክቶ ባለፈው ሳምንት መግለጫ የሰጡት የውጭ ጉዳይ መስሪያ ቤቱ የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊ የሁለቱ አገሮች ግንኙነት ወደፊት እንዲገፋ የቅርቡን ጦርነት ጨምሮ አገሪቱን በብዙ አስርተ ዓመታት ወደ ኋላ ከዘፈቋት የጎሳ ሁከቶች መውጣት አለባት ብለዋል።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሮብ ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። ቀደም ሲል የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በኢትዮጵያ ያደረጉት ያለውን ጉዞ የሚዳስሱ ዘገባዎችን ነበር የተከታተላችሁት። በመቀጠል ደግሞ ሌሎች ጉዳዮችን የሚዳስሱ የትንታኔ መጽሔት ዘገባዎችን እንከታተላለን። ከቅርብ ጊዜያት ወዲህ ክልሎች ወደ አዲስ አበባ የሚያደርገው ፍልሰት በህዝብ የተመረጠን መንግስት በአመጽ ለመጣልና በኃይል ስልጣን ለመቆጣጠር ያለመ ነው ሲሉ ከንቲባ አዳነች አበቤ ገለጹ። የአዲስ አበባ ፖሊስ ኮሚሽን ኮሚሽነር በከተማዋ በፍልሰት ከሚገቡት ሰዎች አብዛኛዎቹና ከ60% በላይ የሚሆኑት ከአማራ ክልል የሚመጡ ናቸው ብለዋል። እናት የመላው የኢትዮጵያ አንድነት ድርጅት መኢአድና ኢሃፓን የመሳሰሉ ተፎካካሪ የፖለቲካ ፓርቲዎች የከንቲባ ሪፖርት የሰዎችን የመንቀሳቀስ ሰብአዊ፣ ዲሞክራሲያዊና ህገ መንግስታዊ መብቶችን የሚጋፋ፣ በህዝቦች መካከል ልዩነትንና ጥላቻን የሚያባብስ፣ ከዚህ ቀደም ለተፈጸሙ ወንጀሎች ሽፋን የሚሰጥ ነው ሲሉ ተችተውታል። የከንቲባዋን ሪፖርት አገረ መንግስቱን አደጋ ላይ የሚጥል የዓለም አቀፍ ወንጀል ጥሪ ነው ሲል የተቸው የአማራ ብሔራዊ ንቅናቄ በበኩሉ መንግስት ከንቲባዋን ከስልጣናቸው አንስቶ በህግ ተጠያቂ ሊያደርጋቸው ይገባል ሲል መግለጫ አውጥቷል። መስፍን አራጌ ተጨማሪ አለው።
የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበቤ በአዲስ አበባ ከተማ ውስጥ የጸጥታ ስጋት እንዳለ ተናግረዋል። ከንቲባዋ ይህን የተናገሩት ትናንት በተጀመረው የአዲስ አበባ ከተማ ምክር ቤት 2ኛ ዓመት የስራ ዘመን 3ኛ መደበኛ ጉባኤ ላይ የ6 ወራት የስራ አፈጻጸም ሪፖርት ባቀረቡበት ጊዜ ነው።
ከቅርብ ጊዜ ወዲህ ህዝቡ የመረጠውን ህጋዊ መንግስት በመጣል ስልጣንን በኃይል ለመቆጣጠር በማለም ከተማዋን ወደ አለመረጋጋት የማስገባት ተግዳሮቶች ገጥመውናል። በተለይም አንዳንድ ክልሎች ወደ አዲስ አበባ የሚደረገው ከፍተኛ ፍልሰት የጽንፈኝነት፣ የጥላቻ፣ ህዝብን ከህዝብ ለማጋጨት የሚደረጉ እንቅስቃሴዎች ሰላምን ከማወቅ ባለፈ በዘላቂነት በአብሮነት የኖረውን ህዝብ እርስ በርስ እንዲጠራጠር እንዲለያይ ብሎም ከዚህ ያለፈ ግጭት ውስጥ እንዲገባ ብዙ እንቅስቃሴዎች ሲደረጉ እናስተውላለን።
የከንቲባዋ ንግግር በአስተዳደሩ የቴሌቪዥን ጣቢያ አዲስ ሚዲያ ኔትወርክ ከተላለፈ በኋላ የከተማ አስተዳደሩን ፖሊስ አስተያየት ለማካተት ሞክረን ይመለከታቸዋል የተባሉት የህዝብ ግንኙነት ኃላፊ ስብሰባ ላይ በመሆናቸው አልተሳካልንም። አስተያየታቸው በዚሁ የቴሌቪዥን ጣቢያ የተላለፈው የከተማዋ ፖሊስ ኮሚሽን ኮሚሽነር ጌቱ አርጋው ግን ከተማዋ ውስጥ ሰላም እንደሌለ ተደርጎ የሚነገረው ነገር ትክክል አይደለም ይላሉ።
በክልሎች አካባቢ ወደ ከተማው በፍልሰት መንገድ የሚገቡ በርካታ ዜጎች እንዳሉ ይታወቃል። የዓለም አቀፋዊ ሰዎች የሚንቀሳቀሱበት ነው። እዚህ ምክር ቤት እንደውም በዚህ ሁኔታ ውስጥ የጸጥታ ስጋት ሳይኖር ዜጎች በነጻነት የሚንቀሳቀሱበት ከተማ ነው። ይሄ በደንብ መያዝ አለበት። ሁልጊዜ ስጋት ተብሎ የሚነሳው ነገር ሰላማዊ እንቅስቃሴ ነው ያለው፣ የኢኮኖሚም ማህበራዊ። በዓላት ሲመጡ የሚመጡ ነገሮች በሙሉ ሌብል ተደርጎ ከተማው ሰላም እንደሌለ የሚቀመጠው ነገር ትክክል አይደለም። ተማሪዎች ተምረው ቤታቸው ይገባሉ። ነጋዴውም ነግደው ይንቀሳቀሳል። ሁሉም በዛ መንገድ ነው። ይሄ ሲባል እዚህም እዛም አልፎ አልፎ ከሰዎች እንቅስቃሴ ጋር የሚኖሩ የወንጀል መሳሰሉ ጉዳዮች እንደሚኖሩ ምንም ጥያቄ የለውም።
አንዳንድ ክልሎች የሚለውን የከንቲባዋን መግለጫ ተመስርቶ ከምክር ቤቱ አባላት የማብራሪያ ጥያቄም ተነስቶ ነበር።
በደፈናው ከአንዳንድ ክልሎች የሚመጡ ሰዎች እንደዚህ ውከትና ብጥብጥ ለመፍጠር አስበው ወይም ህጋዊን መንግስት ለመገልበጥ አሲረው የሚለው አገላለጽ ምን ማለት ነው? ክልሎቹ ምናልባት ቢገለጹ፣ ምክንያቱም ምክር ቤቱም አውቆ ከእነሱ ጋር መሰራት ያለበት ስራ ካለ መሰራት አለበት።
ኮሚሽነር ጌቱ ለዚህም ምላሽ ሰጥተዋል።
አንዳንድ የተባለው ሁሉም ክልሎች ላይ ፍልሰት አለ። ነገር ግን ባሳለፍነው ስንገልጽ እንደነበረው በተለየ በብዛት ቁጥር ወደ 64% የሚሆኑ ከአማራ ክልል አካባቢ ነው የመጡት። 21% የሚሆኑ ከደቡብ አካባቢ ነው። 14% አካባቢ ከኦሮሚያ ነው። በመደበኛነት ያለው ፍልሰት እንዳለ ሆኖ በዓላትን እንደ መልካም አጋጣሚ ሆኖ እዚህ ከተማ ውስጥ ረብሻ፣ እዚህ ከተማ ውስጥ ሁከት ብጥብጥ እንዲፈጠር የሚፈልግ ኃይል በብዛት አለ።
በከንቲባዋ የቀረበውን ሪፖርትና በፖሊስ ኮሚሽነሩ የተሰጠውን ማብራሪያ ተከትሎ ተፎካካሪ የፖለቲካ ፓርቲዎች ተቃውሟቸውን በመግለጫቸው እያስታወቁ ነው። ከእነዚህም እናት የመላ ኢትዮጵያ አንድነት ድርጅት መያድና የአፓ ይገኙበታል። ሶስቱን ተፎካካሪ የፖለቲካ ፓርቲዎች በመወከል የመኢአድ ተቀዳሚ ምክትል ፕሬዚደንትና የውጭ ጉዳይ ኃላፊ አብርሃም ጌጡ ተከታዩም ብለዋል።
ዜጎች በሰላም ወጥቶ የመግባት፣ በሀገራቸው ላይ የመስራት፣ በነጻነት የመንቀሳቀስ፣ በብሔር ልዩነት ሳይሆን በኢትዮጵያዊነት መሰረት ከየትኛውም አቅጣጫ ተነስተው በሚፈልጉት በእውቀታቸው፣ በጉልበታቸው፣ በሚችሉት የትኛውም ተንቀሳቅሰው መስራት መኖር መብታቸው ነው። ህገ መንግስታዊ መብታቸውን በደፈጠጠ በሚመስል መልኩ ከንቲባዋ የሰጠችው ማብራሪያ በጋራ የምንኖርበት በጋራ የምንጠቀምባት ታላቅ ሀገር አንጻር ሲታይ የተወሰነው ዜጋ ከሆነ ቦታ ላይ ተንቀሳቅሶ የሆነ አደጋ እንደሚያደርስ አስመስሎ አንዱ አንዱ ላይ እንዲነሳና ጥርጣሬ እንዲፈጠር ለረጅም ዘመናት ብሔርን መሰረት ያደረገ እልቂት፣ ፍጅት፣ ማፈናቀልና ማሳደድ ይኸው የተለመደ ተግባር ሆኗል እኛ ሀገር ላይ። ይህን የሚያስቆም የትኛውም ምድራዊ ኃይል እየጠፋ ያለ ነው የሚመስለው። ዜጎች ከቦታ ቦታ እንዳይንቀሳቀሱ ብሎም ደግሞ ቅድመ አያቶቻቸው በደምና በአጥንት በላብ ባቋቋሙት በገነቡ ከተማ ላይ እንዳይገቡ አይነት ነገር ስሜት ያለው አንዱ ጎጅ ሌላው ተጎጅ አንዱ በአንዱ ላይ የተነሳበት አስመስሎ በማሳየት ፍረጃ ነው የተደረገ።
ከዚህ በፊት የተፈጸሙ ወንጀሎችን ከማረም ይልቅ ለወንጀሉ ሽፋን የመስጠት ያህል ነው ሲሉ ፓርቲዎቹ በመግለጫቸው አብራርተዋል።
ሶስታችንም ፓርቲዎች የምናምነው ህገወጥ የመሬት ወረራ፣ ከተማ ውስጥ ህገወጥ የቤት ግንባታ ምናምን የመሳሰሉ ነገሮች ተቀባይነት የላቸው። ነገር ግን በአዲስ አበባ ዙሪያ እየተባሉ በሺህ የሚቆጠሩ ወገኖቻችን በጠራራ ፀሐይ ቤታቸው በጨለማ ሲፈርስ ስታይ ያን የሚያፈርስ አካል መጀመሪያ ቤቱ ሲገነባ የት ነበረ? በሺህ የሚቆጠር ሰው እንዲህ አይነት ከተማ ውስጥ ግንባታ ሲፈጽም ያን ያፈረሰ አካል አልተጠየቀም። ለምሳሌ የሃይማኖትን አባት በጥፊ የመታ የደንብ ልብስ የለበሰ ፖሊስ፣ ህግ ሊያስከብር የወጣ ፖሊስ በጥፊ መጥቶ እያዳፋ ወስዶ ሰውሮ ቀጥቅጦ እኛን ሰውዬ እንደዚያ ሲያደርጋቸው ያ ሰውዬ ያ ግለሰብ በህግ ተጠይቋል ወይ? እንዲህ አይነት አጸያፊ ወንጀል የፈጸሙ ግለሰቦች ፍትህ አደባባይ ላይ የማይቆሙበት ሀገር ላይ ሆነን የበለጠ ደግሞ ይሄ አዋጅ የሚመስል ንግግር ምን ሊያመጣ ይችላል?
ሪፖርቱ ችግሮችን ከማባባስ ባለፈ የመፍትሄ አካል አይሆንም ሲሉም ተችተዋል።
እንዲህ አይነት ለከጣ ንግግር፣ ያልተመለጠጡ ቃላቶች ሀገሪቱ አሁን ከገባችበት ቅርቃር የበለጠ ችግር ውስጥ የበለጠ ትርምስ ውጥንቅጡ የወጣ ነገር ውስጥ ሊከት የሚችል ሊታረም የሚገባው በአስቸኳይ።
የአማራ ብሔራዊ ንቅናቄ አብን በበኩሉ ትናንት ባወጣው መግለጫው የከንቲባዋን ሪፖርት አገረ መንግስቱን አደጋ ላይ የሚጥል የዓለም አቀፍ ወንጀል ጥሪ ነው ሲል ተችቶ፣ ገዢው ፓርቲ የዘር ማጥፋት ቅስቀሳ አድርገዋል ያላቸውን የአዲስ አበባ ከተማ ከንቲባን ከስልጣን እንዲያነሳና ለፍርድ እንዲያቀርብ ጠይቋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ከሰሞኑ ቀይ መስመር ታልፏል ያለውን የመንግስት እንቅስቃሴ ተችቶ ከመንግስት ጋር ያለውን ግንኙነት እንደገና ለማጤን እንደሚገደድ መግለጹ ይታወሳል። በተለይ የአደባባይ በዓላትን ምክንያት በማድረግ በርካታ ሰዎች ወደ ከተማዋ እንደሚገቡና የሚፈጠሩ የጸጥታ ስጋቶች እንዳሉ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ጌቱ በትናንቱ የከተማዋ ምክር ቤት መደበኛ ጉባኤ ላይ ተናግረው ነበር።
በሌላ መንገድ ያልተሳካላቸው ጽንፈኞች አቅደው እነዚህን የአደባባይ በዓል እንደ መልካም አጋጣሚ ይንቀሳቀሳሉ። በተለያየ መንገድ ወደ ስልጣን በሰላማዊ ምርጫ ያልተሳካለት በተለያየ መንገድ እዚህ ሀገር ውስጥ ረብሻና ውከት መፍጠር የሚፈልግ ኃይል፣ ደም እንዲፈስ የሚፈልግ ኃይል በተቀናጀ መንገድ እነዚህን በዓላት እንደ መልካም አጋጣሚ አቅዶ ይሰራል። ነገር ግን የጸጥታና የደህንነት ግብረ ኃይሉ የከተማ አስተዳደሩ አመራር ለዚህ የሚመጥን ትኩረት ሰጥቶ ስለሚሰራ እዚህ ግባ የሚባል ችግር አልተፈጠረም።
ከወራት በፊት ከደሴ ተነስተው አዲስ አበባ ለመግባት ባለመቻላቸው ወደ መጡበት እንደተመለሱ የሚናገሩ አያሌው ክብረት የተባሉ የአሜሪካ ድምጽ አስተያየት ሰጭ ግን በዓላት ሳይኖሩ በአዘቦት ቀን ወደ አዲስ አበባ እንዳይገቡ ተደጋጋሚ ክልከላ እንደተደረገባቸው ገልጸዋል። በዚህም የሕክምና የፍርድ ቤትና የውጭ ጉዞ ቀጠሮ የነበራቸው መጉላላታቸውን፣ በርካታ ሕጻናት ሴቶችና አዛውንቶች ለእንግልት መዳረጋቸውን ጠቁመዋል። መደበኛ ጉባኤው ዛሬ በከንቲባዋ የቀረቡ የአስር አስፈጻሚ አካላት ሹመትን በማጽደቅ ተጠናቋል። ለአሜሪካ ድምጽ መስፍን አራጌ ነኝ ከደሴ።
ወደ ተከታዩ ዘገባ ስናልፍ ደግሞ የህግ አስፈጻሚ አባላት ህገ መንግስታዊ የመደራጀት መብትን የሚጥስና ምርጫ ቦርድ የተቋቋመበትን መሰረታዊ ስራ እንዳይሰራ የሚያደርግ ወንጀል መፈጸማቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ አደረገ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የፍትህ ሚኒስቴር የወንጀል ምርመራ ቢሮ በአጥፊዎቹ ላይ ክስ እንዲያቀርብም ጠይቋል። በመንግስት መስሪያ ቤቶች ስር የሚተዳደሩ የመሰብሰቢያ ስፍራዎች ለፖለቲካ ፓርቲዎች ጠቅላላ ጉባኤዎች ክፍት እንዲደረጉም ወስኗል። መለስካቸው አመሃ ተከታዩን ዘገባ ልኳል።
የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ የህግ አስፈጻሚ አካላት ከየካቲት መጨረሻ ሳምንት ጀምሮ እስካለፈው ሰኞ ድረስ በተከታታይ የፈጸማቸው የህግ ጥሰቶች የወንጀል ድርጊቶች እንደሆኑና ለዚህም ህጋዊ እርምጃ እንዲወሰድ ጥሪ አቅርበዋል። በጽሑፍ መግለጫው እንደተመለከተው የሥራ አመራር ቦርዱ ሥራ ከጀመረ ከጥቂት ዓመታት ወዲህ ባልተለመደ ሁኔታ የፖለቲካ ፓርቲዎች ጠቅላላ ጉባኤ ለማድረግ ሲንቀሳቀሱ የመንግሥት የሕግ አስፈጻሚ አካላት እንቅፋት ፈጥረዋል። ፓርቲዎቹ ጠቅላላ ጉባኤ ከማድረጋቸው በፊትና በኋላም መሪዎቹ እስር፣ እንግልትና የማዋከብ ተግባራት እንደተፈጸመባቸው ይዘረዝራል። ይህ ሕገወጥ ተግባር ተፈጽሞባቸዋል ያሏቸውን የእናት ፓርቲ፣ ባልደራስ ለእውነተኛ ዴሞክራሲ ፓርቲና ለጉራጌ አንድነትና ፍትህ ፓርቲ ጎጎትን በመዘርዘር እርምጃው ቦርዱ ግዴታውንና ኃላፊነቱን ለማስፈጸምም እንቅፋት እንደፈጠረበት በኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ብሸት አየለ ተገልጸዋል።
ቦርዱ በፖለቲካ ፓርቲዎች አባላትና አመራሮች ላይ የሚደርሰው ሁሉ የመከታተል ኃላፊነት እንዳለበት ይታወቃል። በዚህም መሰረት ፓርቲዎች ጉባኤዎቻቸውን እንዳያደርጉ፣ ያደረጉትም የጀመሩትን ጉባኤ ዳር እንዳያደርሱ የሚደረግባቸው ወከባ፣ እንግልትና እስር በፍጹም በቦርዱ ተቀባይነት የሌለው ከመሆኑም በላይ በሕግ የተሰጠውን ኃላፊነት እንዳይወጣና መሰረታዊ ስራውን እንዳያከናውን ከፍተኛ ጫና የሚያመጣበት ሆኗል። ይህ ጥፋት በየትኛውም አካል ቢፈጸም በምንም መመዘኛ ተቀባይነት ያለው ድርጊት አይደለም። የፓርቲዎች ጠቅላላ ጉባኤ ማከናወን መሰረታዊ ከሚባሉ የፓርቲ እንቅስቃሴዎች አንዱ ሲሆን ይህ ሁኔታ ከቀጠለ ፓርቲዎች መሰረታዊ ተግባራቸውን ማከናወን አለመቻላቸውን ቦርዱም የተቋቋመበትን መሰረታዊ ስራ እንዳይሰራ የሚያደርግ ሕገ መንግስታዊ የመደራጀት መብትን የሚጥስ የሚሸረሽር ከዚያም አልፎ በመድብለ ፓርቲ ስርዓት የማሳደግ የሙከራ ሂደት ላይ ከፍተኛ አሉታዊ ጫና የሚያስከትል ይሆናል።
በመሆኑም በእነዚህ ፓርቲዎች ላይ የተፈጸመውን ሕገወጥ ድርጊት የሚመለከተው መንግስታዊ አካል የፍትህ ሚኒስቴር አጣርቶ አጥፊዎቹን ለሕግ እንዲያቀርብ ቦርዱ ጠይቋል። አቶ ውብሸት አየለ፣
ከላይ የተጠቀሱትን መተላለፎች የፈጸሙ የሕግ አስፈጻሚ አባላት በምርጫ አዋጁ የተጣለባቸውን የቦርዱን ኃላፊነቶች ለማስፈጸም የመተባበር ግዴታ ያለመወጣታቸውን ከማሳየቱም በላይ በኢትዮጵያ የወንጀለኛ መቅጫ ሕግ በአንቀጽ 490 ሕጋዊ ስብሰባዎችን ስለመከልከል እና ስለማወቅ እንዲሁም በአንቀጽ 438 ሕጋዊ የመንግሥት ተቋም ሥራ ስለማሰናከልና የመተባበር ግዴታን ስላለመወጣት የተደነገገውን በመተላለፍ በወንጀል የሚያስጠይቃቸው መሆኑ ግልጽ በመሆኑ የኢፌዴሪ ፍትህ ሚኒስቴር በጉዳዩ ላይ የወንጀል ምርመራ መርቶ አጥፊዎቹ ላይ ክስ እንዲያቀርብ
የቦርዱ ዋና ሰብሳቢ ወይዘሪት ብርቱካን ሚደቅሳ ጨምረው እንዳብራሩት ማንኛውም አካል እንዲህ ያለ ተግባር ሲፈጽም ተራ የማደናቀፍ ተግባር እንደተፈጸመ ተደርጎ መታየት እንደሌለበትም አሳስበዋል።
ማን ነው ይሄንን ክልከላና መደናቀፍ እየፈጠረ ያለው? ማን ነው የሚባለው? አንደኛ እንደ ተቋም፣ ሁለተኛ ደግሞ በግለሰብ። ምክንያቱም ይሄ ነገር ሲደረግ ማለት ነው የወንጀል ስራ ነው። መግለጫችን ላይ እንደገለጽ ነው ከሌ ከሌ ይሄንን አስተጓጎለ በሚል ነገር ብቻ የሚያበቃ ሳይሆን ሰውን እንደ መግደል፣ እንደ መስረቅ ወይም ሌሎችን አይነት ወንጀሎች እንደ መፈጸም የህዝባዊ የተፈቀዱ ስብሰባዎችን፣ የፖለቲካ ስብሰባዎችን ማደናቀፍ የሚያስፈልገውን ጥበቃ ሊያደርግ የሚገባው ደግሞ የጸጥታ ኃይል ጥበቃውን ትቶ ወደ ማሰናከል ስራ መግባት እንደ ተራ ነገር የሚወሰድ አይደለም። እንደ ግዴታ አለመወጣት ብቻ የሚወሰድ አይደለም። እንደ ወንጀል ተግባር የሚወሰድ ነው። የወንጀል ደግሞ ተግባር የሚፈጽም ሰው ኃላፊነት አለበት። ተጠይቆ የሚታሰር ከሆነ ታስሮ፣ የሚቀጣ ከሆነ ተቀጥቶ ነው መቀጠል ያለበት እንጂ እንዲሁ ልናልፈው የምንችለው ነገር አይደለም።
የቦርዱ መግለጫ አክሎም የሚመለከታቸው የመንግስት አካላት፣ የተለያዩ የጸጥታ ኃይሎች በሙሉ ለጉዳዩ ከፍተኛና ልዩ ትኩረት እንዲሰጡ፣ በፓርቲዎቹ ላይ እየደረሰ ያለውን እመቃ እንዲያስቆሙም ጠይቋል። የደቡብ ፖሊስ የጎጎት ለጉራጌ አንድነትና ፍትህ ፓርቲ አስተባባሪዎችን አቶ ዮናታን ሰለሞንንና አቶ ረመዳን ሙልጌታን በአስቸኳይ እንዲፈታም ጥሪ አቅርበዋል። ማንኛውም ህጋዊ የፖለቲካ ፓርቲ በመንግሥት መሥሪያ ቤቶች ስር ባሉ አዳራሾችም ሆኑ ሌሎች ስፍራዎች፣ እንዲሁም ሌሎች መንግሥታዊ የአገልግሎት መስጫ ድርጅቶች እንደ መገናኛ ብዙሃን ተቋማት ባሉ ድርጅቶች የመጠቀም መብት እንዳለው በማስታወስ ቦርዱ የሰጠውን ውሳኔም ወይዘሪት ብርቱካን ማብራሪያ ሰጥተውበታል።
እነዚህን በስራቸው የሚተዳደሩ የመሰብሰቢያ ቦታዎች ለፖለቲካ ፓርቲዎች መስጠት አለባቸው፣ ለገዥውም ለተቃዋሚው። ይህንን በአንክሮ እንዲመለከቱት የህግ ግዴታ መሆኑን እንዲያውቁ አሁን ውሳኔ ያስተላልፈናል። ውሳኔውን ደግሞ እኛ ቀጥታ የትኛው መስሪያ ቤት ምን አይነት ስብሰባ አዳራሽ ያለው እያልን ማስፈጸም ስለማንችል ለፌዴራል መስሪያ ቤቶች፣ ለጠቅላይ ሚኒስትር ጽህፈት ቤት፣ በእነሱ ስር ለሚተዳደሩ የሚኒስቴር መስሪያ ቤቶች፣ ኤጀንሲዎች ወይም ሌሎች ተቋማት መመሪያ እንዲያስተላልፉ፣ በሌላ በኩል ደግሞ ክልሎች የፕሬዚዳንቱ ጽህፈት ቤት በስራቸው ላሉ እንዲሁ አይነት የመሰብሰቢያ አዳራሽ ላሉ ደግሞ ለእነሱ መመሪያ እንዲያስተላልፉ ጽፈንላቸዋል። ይሄም በአጭር ጊዜ ውስጥ ኮሚኒኬትድ ይሆናል እና በእነዚህ ውሳኔዎች ላይ የረጅም ጊዜ መፍትሄ የረጅም ጊዜ የተሻለ ሁኔታ ለመፍጠር ነው ቦርዱ እየሰራ የሚገኘው ማለት ነው።
ቦርዱ በአሁኑ ወቅት የህግ አስፈጻሚ አካላት በፖለቲካ ፓርቲዎች ላይ የሚፈጽሟቸው ህገወጥ ድርጊቶች እንደሚያሳስበውም ይፋ አድርገዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በተከታዩ ዘገባ ደግሞ ከኢትዮጵያ ወጣ እንላለን። በዩክሬን ጦርነት ወላጆቻቸው የተሰዉ 14 ልጆች በዴንቨር ኮሎራዶ ለሁለት ሳምንት ጉብኝት የማድረግ እድል አጋጥሟቸዋል። ወደ ኮሎራዶ የመጡት በአገረ ግዛቲቱ ያሉ በጎ ፈቃደኞች ገንዘብ በማዋጣታቸው መሆኑ ተገልጿል። ተከታዩ ዘገባ ተጨማሪ አለው።
ክርስቲና ሞርዲክ የመጣችው ከማሪውፖል ዩክሬን ነው። አባቷ በዩክሬን ብሔራዊ ዘብ ውስጥ አገልግሎ ባለፈው ዓመት ተሰውቷል። የክርስቲና እናት ደግሞ በሩሲያ ኃይሎች እጅ ለሰባት ወራት ቆይታለች። ከሌሎች 13 የሟች ልጆች ጋር በመሆን ክርስቲና ወደ ዩናይትድ ስቴትስ በመምጣት በኮሎራዶ ሁለት ሳምንታት የመቆየት ዕድል አግኝታለች። በጎ ፈቃደኞች ገንዘብ አዋጥተው የጉብኝታቸውን ወጪ ሸፍነዋል።
የመንሸራተት ጨዋታውን እወደዋለሁ። ዶናት በሚመስለው ነገር ውስጥ ሆነን ቁልቁል ወርደናል። በተፈጥሮ ውበቱ እጅግ የሚያምር ነው። ይህንን እድል በማግኘቴ በጣም እድለኛ ነኝ። ለተፈጠረብን ጥሩ ስሜትም እንዲሁ።
በጎ ፈቃደኞቹ በአካባቢው ካለው የዩክሬናውያን ማህበረሰብ እንዲሁም ከአካባቢው ነዋሪዎችና ከሜቶዲስት ቤተ ክርስቲያን የተውጣጡ ናቸው። ዛሃና ኦቨርቼክ የዩክሬን እርዳታ ፈንድ ዲሬክተር ናቸው።
ይህንን የማድረግ ሀሳቡ የመጣው ከአንድ በጎ ፈቃደኛ አባላችን ነው። የቀድሞ ብሔራዊ ዘብ አባል ነው። በዩክሬን ጦርነት ወላጆቻቸው የሞቱባቸውን ልጆች እዚህ የማምጣት ሀሳቡን አቀረበ።
ሀሳቡ ወዲያው ተቀባይነት አግኝቶ በጎ አድራጊዎቹ ወዲያውኑ በቂ ገንዘብ ማዋጣት ችለዋል። ዛሃና ተጨማሪ የሚሉት አለ።
25,000 ዶላር ሰብስበናል። ዓላማችን 20,000 መሰብሰብ ነበር። በዚህም በጣም ደስ ብሎናል። ብዙ ስፖንሰሮች አሉን። ልጆቹ ደስተኛ ሲሆኑም ተመልክተናል። ስለዚህ ጥረታችን ለከንቱ አልነበረም።
አና ዳትስኮ የመጣችው ከለቪቭ ነው። አባቷ በሉሃንስክ ክልል ባለፈው ዓመት መጋቢት ተገድሏል።
እዚህ ያሉ ሰዎችን በጣም ወድጃቸዋለሁ። በጣም እንግዳ ተቀባይ ናቸው። በርካታ ከተሞችንም ጎብኝተናል። የምናባዊ እውነታ ሙዚየሙም ይበልጥ ወድጀዋለሁ።
በየቀኑ አጠር ያሉ ጉዞዎችንና ጉብኝቶችን አድርገዋል። በኮሎራዶ የዩክሬን ድርጅት አንድ ጉዞ አዘጋጅቶ ነበር። ሃና ቡርዛ የድርጅቱ ተወካይ ናቸው።
ዛሬ ፓይክስ ፒክ ወደ ተባለው ተራራ እንሄዳለን። 4,000 ሜትር ከፍታ አለው። ጋርደን ኦፍ ዘ ጎድስ ወደሚባለው ቦታም እንወጣለን። ልጆቹ ጥሩ ጊዜ እንዲኖራቸው እንፈልጋለን።
ጎብኚዎቹ በኮሎራዶ ስፕሪንግስ ከሚገኘው የዩክሬን ማህበረሰብ ጋርም ተገናኝተዋል። የኮሎራዶን ምክር ቤት፣ የተራራ ላይ የበረዶ ሸርተቴ ማድረጊያውን፣ እንዲሁም የቅርጫት ኳስ ግጥሚያም ተመልክተዋል። ቪላድ ሪጎርቭ ከጎብኚዎቹ አንዱ ነው።
እኔ ቅርጫት ኳስ በጣም እወዳለሁ። እኔም ተጫዋች ነኝ። ስለዚህ ለእኔ የቅርጫት ኳስ ጨዋታ መመልከቱ በጣም የሚያስደስት ነገር ነው።
ቪላድ ደግሞ የመጣው ከኦዴሳ ነው። አባቱ ውጊያ ላይ ሳለ እጅግ ከፍተኛ ጉዳት ደርሶበታል። ከረጅም ጊዜ ማገገም በኋላ ወደ ጦር ሜዳ ተመልሷል። አሁን ባክሙት ውስጥ በሚደረገው ውጊያ በመሳተፍ ላይ ነው። ሕፃናቱን ያስተናገዱት አብዛኛው የኮሎራዶ ቤተሰቦች ሌሎች ቤተሰቦችንና ሕፃናትን ወደፊትም ለመርዳት ይሻሉ።
እየደመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የሮብ ምሽት ዝግጅታችንን ነው። የመጀመሪያውን አጋማሽ አጠናቀናል። ሁለተኛው አጋማሽ የመጀመሪያ ቅንብራችን ደግሞ ዲሞክራሲ በተግባር ነው። የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ወይም ጉህድን እስር ላይ የሚገኙ የፓርቲው ማዕከላዊ ኮሚቴ አመራሮች፣ አባላትና ደጋፊዎቹ እንዲለቀቁ መንግስትን ጠየቀ። የቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽን በበኩሉ ቁጥራቸው ባይገለጽም በእርቅና ምህረት ከእስር የተለቀቁ የጉህድን አመራሮችና አባላት መኖራቸውን ጠቅሶ የቀሩትም ይለቀቃሉ ብሏል። ናኮር መልካ ተጨማሪ አለው።
የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉህዴን ሊቀመንበር አቶ ግራኝ ጉደታ በእስር ላይ የሚገኙ የፖለቲካ ድርጅቱ የማዕከላዊ ኮሚቴ አመራሮች፣ አባላትና ደጋፊዎች እንዲለቀቁ የክልሉ መንግስትን ሲወተውቱ መቆየታቸውን ለአሜሪካ ድምፅ ተናግረዋል። ነገር ግን ባለፉት 4 ዓመታት የታሰሩ የፓርቲው አመራሮች፣ አባላትና ደጋፊዎች አለመለቀቃቸውን ገልጸዋል።
ክሳቸው ይቋረጣል ተብሎ እስካሁን ድረስ ክሳቸውም አልተቆረጠም። በተለይ የድርጅቱ ማዕከላዊ ኮሚቴ እንደገና ደጋፊዎች የነበሩ በከማሺ ዞን፣ በአሶሳ፣ በመተከል እስር ቤት ነው ያሉ። እነዚህ ሰዎች ቅድሚያ ተሰጥቶ ይቅርታ ወይም በምህረት ይፈታሉ ይባል የነበረ እንዲፈቱልን ብለን እስካሁን ድረስ ብናቀርብም በመንግስት በኩል ተደረገ ነገር የለም።
በዚሁ 2015 ዓ.ም ጥቅምት ወር ውስጥ በጉዴንና ክልሉ መንግስት መካከል የተደረሰውን የሰላም ስምምነት ተከትሎ እስረኞች እንደሚፈቱ ቃል ቢገባም እስካሁን ተግባራዊ ያለመደረጉ ቅር እንዳሰኛቸው አቶ ግራኝ ተናግረዋል።
እነሱ ብቻ ሳይሆንም ህዝቡም ራሱ በየመድረክ እየጠየቀ ነው፣ ለምንድነው ስምምነቱ ተግባራዊ ያልሆነ የሚል ነገር አለ። የታሰሩ ሰዎች መፈታት እንዳለበት ክልሉ መንግስትም የኛ ጥያቄ ተቀብሎ መፍትሄ ማፈላለግ በጣም ወሳኝ ነው የሚሆነው።
በካማሽ መተከልና ሶሳ ዞኖች ውስጥ ከ20 በላይ የማዕከላዊ ኮሚቴ አመራሮች እንዲሁም ከ300 በላይ ደጋፊዎችና አባላት እስካሁን አለመለቀቃቸውን የጉዴ ሊቀመንበር አስታውቀዋል። የቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽነር ሃሩን ዑመር በቁጥር ባይገልጹም ከእስር የተለቀቁ የጉዴን አመራሮችና አባላት እንዳሉ ገልጸዋል።
ካሳ ሰዎች በአሁኑ ጊዜ ፈጣን ያለ የተለቀቁ ነው ያሉ። እነዚህ ሰዎች ማስረጃ ጠፍቶ ማለት አይደለም። ማስረጃ ጠፍቶ ሳይሆን ኦሬዲ በስምምነቱ መሰረት ሰው ከእስር ቤት እየተለቀቀ ነው። በቅርታና በመህረት በርካታ ሰዎችን አመራሮችን የጉዲን አመራሮችን የዚህ የደህንን አመራሮች ርተኛ የነበሩ በበለሉበትም እስር ቤትን ጠፍቶም የነበሩ በአሁኑ ጊዜ ይቅርታ አደርጎላቸው እየወጡ ነው።
የቀሩትም በተደረገው የሰላም ስምምነት መሰረት እንዲለቀቁ ከፍትህ አካላት ጋር እየሰሩ መሆናቸውን ኮሚሽነሩ ገልጸዋል። በሌላ በኩል ለጉዴን አመራሮችና አባላት ቃል የተገቡ የሥራ ዕድሎችም እየተሰጡ አይደለም ሲሉ አቶ ግራኛ መልክተዋል።
ለአመራሮቹ ምደባ ይሰጣል ተባለው ከብለት አመራሮች በስተቀር እሱም ግዛዊ ምደባ ነው እንጂ ሙሉ ምደባ አልተሰጠምና እነዚህ ትንሽ ቅሬታ ወይም ጥርጣሬ ፈጥረዋል።
የክልሉ ፖሊስ ኮሚሽነር ሃሩን ዑመር ምላሽ ሰጥተዋል።
በሚገባቸው ቦታዎች ላይ በአሰራር መሰረት የተቀጠሩ ከዚህ በፊት መንግስት ሰራተኛ የነበሩ ለምሳሌ በሙያቸው በዛ የተቀጥሮ ትምህርት አለን የሚሉ ሰዎች ወደ ስራ እየገቡበት አግባብ ነው ያለውና እኔም በቅርበት የማውቃቸው ብዙዎች አሉ።
የጉዴንና ቤኒሻንጉል ጉሙዝ ነጻነት ንቅናቄ ብሔንን ታጣቂዎች በዚሁ በ2015 ዓመተ ምህረት ውስጥ ከክልሉ መንግስት ጋር ባደረጉት የሰላም ስምምነት መሰረት በሰላማዊ መንገድ የገቡ ሲሆን አመራሮቻቸው በክልሉ ሰላምና ልማት ዙሪያ ከመንግስት ጋር እየሰሩ መሆናቸውን ማሳወቃቸው ይታወሳል። በክልል ውስጥ ባለፉት 4 ዓመታት በደረሰው ጥቃት ቁጥሩ የበዛ ሰው መገደሉንና በመቶ ሺዎች የሚቆጠሩ ሰዎች ከቀያቸው መፈናቀላቸውን እንዲሁም መንግስት በርካታ ተፈናቃዮችን ወደየአካባቢያቸው መመለሱን ስለመግለጹ መዘገባቸው ይታወሳል። ለአሜሪካ ድምጽ ናኮር መልካ ካምቦ።
በተከታይ ዘገባ ደግሞ ወደ ደቡብ ሱዳን ነው የምናልፈው። የደቡብ ሱዳን ፕሬዝዳንት ሳልቫኪር በያዝነው ወር በመንግስታቸው ውስጥ ያካሄዱት ግራ ያጋባ ነው የተባለ የስልጣን ሽግሽግ የሀገሪቱን መረጋጋት አስመልክቶ አዲስ ስጋት ፈጥሯል። በዚህ ዙሪያ ቪላ ፓኒ ከጁባ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል።
ፕሬዝዳንት ሳልቫኪር ከሳምንት በፊት የካቢኔ ለውጥ ባደረጉበት ወቅት አብዛኛው ደቡብ ሱዳናውያን ብዙ ጊዜ በመንግስት ቴሌቪዥን እንደሚነበቡት የአገሪቱ መሪ ከሚወስዷቸው ሌሎች ከአሁን ቀደም ከተደረጉ በርካታ ድንጋጌዎች እንደ አንዱ አድርገው ነበር የወሰዱት። የኪር የፖለቲካ ተቀናቃኝና ምክትል ፕሬዝዳንታቸው ሪክ ማቻር ግን ኪር የመከላከያ ሚኒስትራቸውን አንጀሊና ቴኒን ማባረራቸው ለደቡብ ሱዳን እርስ በርስ ጦርነት ማብቂያ ያበጀውንና እንደ አውሮፓውያን የዘመን አቆጣጠር በ2018 ዓ.ም የተደረሰውን የሰላም ስምምነት ከመጣስ የሚቆጠር ነው። በዚያ ላይ የቀድሞዋ መከላከያ ሚኒስትር ቴኒ የማቻር ባለቤት ናቸው። ፑክ ባሉንግ የማቻር የፕሬስ ጉዳዮች ቢሮ ኃላፊ ናቸው።
Bringing peace in South Sudan is not a one-man show. It is a collective effort of all South Sudanese and parties. So we look forward that to see a positive...
በደቡብ ሱዳን ሰላም ማምጣት አንድ ሰው ብቻውን የሚወጣው ገቢር አይደለም። የሁሉንም ደቡብ ሱዳናውያን እና የፓርቲዎች የጋራ ጥረት የሚጠይቅ ነው። ፕሬዚዳንታዊውን ትዕዛዝ በመሻር ራሳቸውን እና ፓርቲያቸውን ለተግባራዊነቱ በማስገዛት የሰላም ስምምነቱን እውን ለማድረግ ፕሬዝዳንቱ በቀጥታም በደብዳቤም በጠቅላላ መንፈስም አዎንታዊ ምላሽ ሲሰጡ ማየት እንሻለን፣ በተስፋም እንጠብቃለን።
የካቢኔ ጉዳዮች ሚኒስትር ማርቲን ኤልያ ሎሙሮ እንደሚሉት ግን ኪር ካቢኔያቸውን መልሰው ለማዋቀር የወሰዱት እርምጃ በቅን ልቦና የተደረገ ነው፣ ለአስተዳደራዊ ዓላማ የተወሰደ ነው ሲሉም ይሞግታሉ። ካሁን ቀደም በተደረገ የተሐድሶ እርምጃ የተቋቋመው የጋራ ክትትልና ግምገማ ኮሚሽን በቋፍ ያለውን የሀገሪቱን የሰላም ይዞታ በቅርብ ይከታተላል። የኮሚሽኑ ጊዜያዊ ሊቀመንበር ሜጀር ጀነራል ቻርልስ ጊትዋይ እንደሚሉትም ኪርና ማቻር ለዚህ አዲስ ለተፈጠረ አለመግባባትና ፍጥጫ መፍትሄ መሻት አለባቸው።
We urge the parties to observe the letter and spirit of the revitalized agreement on the resolution of the conflict in the Republic of South Sudan, RAPRIS, which is founded...
በደቡብ ሱዳን ያለውን ግጭት ለመፍታት በተዋዋይ ወገኖች መካከል በትብብር በመልካም ፍቃድና በመግባባት ላይ የተመሰረተውንና የተሻሻለውን ስምምነት ሁሉም እንዲያከብሩ እናሳስባለን።
በያዝነው ሳምንት መጀመሪያ ላይ
የምስራቅ አፍሪካው ቀጠናዊ ቡድን የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የወቅቱ ሊቀመንበር ሱዳንና ጎረቤት ኢትዮጵያ አጣብቂኙን ለመፍታት ከፍተኛ የልዑካን ቡድን ወደ ጁባ ልከዋል። የጁባ ዩኒቨርሲቲው የፖለቲካ ሳይንስ ተባባሪ ፕሮፌሰር አብርሃም ኮልም አንድ ነገር መደረግ አለበት ይላሉ።
Looking at the current situation that the country is in, I could say that this is a situation which has put the general public
አግሪቷ ያለችበትን ወቅታዊ የፖለቲካ ሁኔታ ስንመለከት ይህ ሁኔታ ህዝቡን ክፉኛ ያስደነገጠ ነው ማለት ይችላሉ። ምክንያቱም እንደ አውሮፓውያን የዘመን አቆጣጠር በ2016 የሆነውን አስመልክቶ የደቡብ ሱዳን ህዝብ ያለውን ትውስታ አይተናል።
በዚህ ዓመት የእርስ በርስ ጦርነቱ ጋብ እያለ የመጣ ቢመስልም በኪርና በማቻር መካከል የተፈጠረው ፖለቲካዊ አለመግባባት ግን በደቡብ ሱዳን ከሚገኙት ከሁለቱ ትላልቅ ጎሳዎች በሆኑት ሁለቱ መሪዎች ፕሬዝዳንታዊ ጠባቂዎች መካከል ብጥብጥ እንዲነሳ ምክንያት በመሆን ጦርነቱ ዳግም አገርሽቶ ለተከተሉት ሁለት ዓመታት ቀጥሏል። እንደ አንዳንድ ተንታኞች አስተያየትም ፕሬዝዳንቱ እንደ ካቢኔ ሹመት የመሳሰሉ ውሳኔዎችን ከምክትላቸው ጋር በመስማማት ቢያደርጉ ለእርሳቸውም የተሻለ ይሆናል። የካቢኔ ጉዳዮች ሚኒስትሩ ሎሞሮ ግን ፕሬዝዳንት ኪር ያጠፉት ምንም አይነት ደንብ የለም ነው የሚሉት።
Now, as the commander-in-chief, he realizes that the time scale for implementation of the roadmap is very tight. And yet the Ministry of Defense is one of those ministries that is a fundamental provide the ground for the establishment.
እንደ አገሪቱ ዋና አዛዥ ፍኖተ ካርታው ተግባራዊ ይሆን ዘንድ የተያዘው ጊዜ ብዙም የማያፈናፍን መሆኑን ይገነዘባሉ። በአንጻሩ ሙያዊ ደረጃው የተሟላ የጸጥታ ዘርፍ ለመመስረት ወሳኝ ከሆኑት የሚኒስቴር መስሪያ ቤቶች አንዱ የመከላከያ ሚኒስቴር ነው። ስለሆነም ትዕዛዝ በሚሰጡበት ወቅት መደረግ አለበት ያሉትን የማሳካት ስራውን ማንንም እንዳያቆም የመሪነት ሚናቸውን መጫወት ይሻሉ።
እንደ ፖለቲካ ተንታኙ አብርሃም ኮል እይታ ግን የሰላም ስምምነቱ አደጋ ላይ ነው።
The only thing that will make this peace to hold is if the opposition have decided to be just only beggars and have decided not to express their right.
So ሰላሙ ዘለቀታ ያገኝ ዘንድ የሚያስችለው ብቸኛው ነገር ተቃዋሚዎች የሰጣቸውን ብቻ የሚቀበሉ ለማኝ በመሆን መብታቸውን ላለመጠቀም ከወሰኑ ነው። ሆኖም መብታቸውን ለመጠቀም ሲሉ ይህንኑ በመግለጽ ከተቃወሙ እንደ አውሮፓውያን የዘመን አቆጣጠር በ2016 የሆነው ራሱን ሊደግም ይችላል።
የሲቪል ማህበረሰብ ተወካዮችና ማህበራዊ አንቂዎችም ኪርና ማቻር ልዩነቶቻቸውን ወደ ጎን አድርገው ሰላም ለማስፈን በጋራ እንዲሰሩ በማሳሰብ ላይ ናቸው። አሁን ያለው የአንድነት መንግስት የስልጣን ጊዜ ባለፈው ዓመት በ2022 ዓ ም እንዲያበቃ ቀደም ሲል ተወስኖ ነበር። ሆኖም ሁሉም የስምምነቱ አካላት በዚያች ሀገር ብሔራዊ ምርጫ እስከሚካሄድበት እንደ አውሮፓውያን ዘመን አቆጣጠር ታህሳስ 2024 ድረስ ለሌላ ተጨማሪ 2 ዓመታት እንዲራዘም ፈቅደዋል። ፕሬዝዳንት ሳልቫኪ
ከደቡብ ሱዳን ደግሞ ወደ ቻይና ነው የምናልፈው። በርካታ ኢትዮጵያውያንን ጨምሮ ከተለያዩ አፍሪካ ሀገራት የተሰባሰቡ ተማሪዎች በቻይና ውስጥ በሚገኝ የትምህርት ተቋም ውስጥ ስልጠና እየወሰዱ ነው። የተማሪዎቹን ቆይታ በተመለከተ አሶሲየትድ ፕሬስ ተከታዩን ዘገባ አጠናቅሯል። ከተለያዩ የአፍሪካ ሀገራት የተሰባሰቡ የወደፊት ተስፋ የተጣለባቸው ወጣት ባለሙያዎች ሰሜን ቻይና በሚገኘው ቲያንጂን ከተማ ጠቃሚ የሙያ ክህሎቶችን እየቀሰሙ ነው። ስልጠናውን የሚወስዱ አብዛኞቹ ወጣቶች ህልማቸውን ለማሳካትና ወደ ትውልድ ሀገራቸው ተመልሰው ኢኮኖሚያዊና ማህበራዊ እድገትን ለማምጣት ተስፋ ያደርጋሉ። ሉባን በተሰኘው ጥንታዊ የቻይናውያን እንጨት ስራ መምህር ስም የተሰየመው የስልጠና ተቋም ዋና አላማው በቀጥታ ስራው ላይ በመሳተፍ ሙያ መቅሰም የሚያስችል መንገድ በመጠቀም የቻይናን ቴክኖሎጂና ልምድ ለዓለም ማካፈል ነው። የሙያ ትምህርት ለአፍሪካ እጅግ ጠቃሚ እንደሆነ ይታሰባል። ወጣቶች አዳዲስና በማደግ ላይ ወደሚገኙ ኢንዱስትሪዎች በቀላሉ መግባት እንዲችሉም ያግዛል። በዚህ ቲያንጂን በተሰኘው የቴክኖሎጂና ትምህርት ዩኒቨርሲቲ የስልጠና ባለሙያ ከሆኑ ኢትዮጵያውያን አንዱ የሆነው ሃንዲሶ ሰላሙ ይስሐቅ እንደሚለው ተቋሙ ከፍተኛ ደረጃ ያላቸው የቴክኖሎጂ ስልጠናዎችን መስጠቱና ትምህርቱ ተግባራዊ መሆኑ ሉባን አውደ ጥናትን ከሌሎች ተመሳሳይ ፕሮግራሞች ይለየዋል።
The first thing is the Luban workshop system and the training.
የመጀመሪያው ነገር ሉባን አውደ ጥናት የሚተገበርበት ስርዓትና የማሰልጠኛ ተቋማቱ ከፍተኛ የቴክኖሎጂ ውጤቶችን ይዟል። ሰልጣኞቹ የተማሩትን ወዲያውኑ ነው ተግባራዊ የሚያደርጉት።
ሰልጣኞቹ የሚቀስሙት ሙያ ብቁ ሆኖ ለመገኘት ብቻኛው መንገድ በተግባራዊ ለመምድ የሚያገኙት ክህሎት መሆኑን ሃንዲሶ ያሰምርበታል። ቤልት ኤንድ ሮድ የተሰኘው ቻይና በበርካታ ሀገራት የመሰረተ ልማት ግንባታዎችን ለመገንባትና ኢኮኖሚዎችን ለማጠናከር የምትተገብረው ፕሮጀክት 10ኛ ዓመቱን ባስቆጠረበት ወቅት ቻይና በሚገኘው የማሰልጠኛ ተቋምም ይሁን በየሀገሮቻቸው የሚሰጡ የሙያ ስልጠናዎችን የሚወስዱ አፍሪካውያን ተማሪዎች ቁጥር በየጊዜው እየጨመረ ሄዷል። የስልጠና ፕሮግራሙ ተወዳጅነት መሰረቱም የአፍሪካ እድገት በቴክኖሎጂ አተገባበር ላይ ያተኮረ መሆኑ የበለጠ እውቅና እየተሰጠው መምጣቱ ነው። አባኩማ ጌታቸው በላይ ለሮቦቲክስ ከፍተኛ ፍቅር ያለው ከኢትዮጵያ የመጣ አሰልጣኝ ሲሆን ከስልጠናው የሚያገኘውን እውቀት ተጠቅሞ ሀገሩ ላይ አምራች ኢንዱስትሪ የማቋቋም ህልም እንዳለው ይናገራል።
Nowadays manufacturing is all the manufacturing sectors.
በአሁኑ ጊዜ ሁሉም የማምረት ስራዎች ሮቦቶችና ሴንሰሮችን ይጠቀማሉ። እነዚህ ነገሮች ሀገሪን ዘመናዊ ለማድረግ ይጠቅማሉ። እነዚህ እዚህ የምንማራቸው የሮቦት ስራዎች ለበርካታ የኢንዱስትሪ ዘርፎች የሚጠቅሙ ናቸው።
በቻይናው የስልጠና ማዕከል የሚሰጡት ስልጠናዎች በሙያው የማይናቅ በርካታ ድሎችን እንደሚከፍትላቸው ተማሪዎቹ ይናገራሉ። ከነዚህ አንዷ በተቃውሞ ስልጠናውን እየወሰደች የምትገኘው ትግስት ኃይለ ማርያም አንዷ ናት።
My major is management science and engineering.
ዋናው የትምህርት
ለምሽቱ ያዝናቸው ዝግጅቶች እነዚህ ነበሩ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም ደናደሩ።